ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የቅዳሜ የግንቦት 4 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 42 ሚሊዮን ተከታዮች ባሉትና አት ፖንቴፌክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ለኢየሱስ የምንሰጠው ምላሽ በጊዜያዊ ስሌቶች ላይ መሰረቱን ባደረገ መልኩና ለእኛ ለራሳችን ምቾት ብለን ሳይሆን መሆን የሚኖርበት ነገር ግን እርሱ ለሚያቀርብልን ጥሪ የረጅም ጊዜ አዎንታዊ ምላሽ ልንሰጥ ይገባል ማለታቸው ተገልጿል። ይህ አሁን የምንገኝበት ወር የግንቦት ወር እንደሆነ ይታወቃል። ይህ የግንቦት ወር በወር ደረጃ በካቶሊክ ቤተ ክርስቲያን ምእመናን ዘንድ የማርያም ወር በመባል የሚታወቅ ሲሆን በዚህ የግንቦት ወር ውስጥ የክርስቶስ የቤተ ክርስቲያን የምእመናን እናት ለሆነችው እመቤታችን ቅድስት ድንግል ማርያም ለየት ባለ መልኩ ጸሎት የምናደርግበት፣ አማላጅነቷን የምንማጸንበት፣ በተለይም ደግሞ በውስጣችን፣ በቤታችን፣ በማኅበረሰባችን፣ በሀገራችንና በአጠቃላይ በዓለም ውስጥ የጥልና የክርክር ግድግዳ ተደርምሶ በአንጻሩ የሰላምና የብልጽግና መንፈስ ይወርድ ዘንድ በእርሱ አማካይነት ወደ ልጇ ወደ ጌታችን ኢየሱስ ክርስቶስ የመማጸኛ ጸሎት እንድታቀርብልን እርሷን በተለየ ሁኔታ በመቁጠሪያ ጸሎት አማላጅነቷን የምንማጸንበት ወር ነው የግንቦት ወር። በዛሬው ዕለት ርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚከተለው ነው። ይህ የያዝነው የግንቦት ወር ለእናታችን ለቅድስት ድንግል ማርያም ለየት ባለ ሁኔታ ጸሎት የምናቀርብበት ወር እንደሆነ ቀደም ሲል መግለጻችን ይታወሳል። በተለይም ደግሞ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1917 ዓመተ ምህረት የዛሬ 100 ዓመት ገደማ ማለት ነው፣ በፖርቹጋል ሀገር ፋጢማ በሚባል መንደር ውስጥ ይኖሩ ለነበሩ 3 እረኛ ሕፃናት የመቁጠሪያይቷ እናታችን ቅድስት ድንግል ማርያም የተገለጠችበት ቀን 100ኛ ዓመቱ በነገው ዕለት በመላው የካቶሊክ ቤተ ክርስቲያን ምእመናን ዘንድ በደማቅ ሁኔታ እንደሚከበር ይታወቃል። በዛሬው ዕለት ስርጭታችን ይህንን በተመለከተ ያዘጋጀነውን አንድ ልዩ ዝግጅት እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። We'll be right back. በወቅቱ እረኞች ለነበሩ 3 ህፃናት የዛሬ 100 ዓመት ገደማ እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 1917 ዓመተ ምህረት በፖርቹጋል ሀገር በሚገኘው ፋጢማ በሚባል አካባቢ ልዩ ስሙ ካቫ ዲ ኢራ በተባለ ስፍራ ለሶስት ታዳጊ የከብት ጠባቂ ረኞች ለነበሩ ህፃናት ፍራንቼስኮ፣ ያሺንታ ማርቶና ሉሲያ ለተባሉ 3 ታዳጊ ለነበሩ ልጆች እመቤታችን ቅድስት ድንግል ማርያም የተገለጸችላቸው መሆኑ የሚታወቅ ሲሆን በወቅቱ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ፒዮስ 7ኛ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1946 ዓመተ ምህረት የዝህን ግልጸት ትክክለኛነት ከመረመሩ በኋላ በመቤታችን ቅድስት ድንግል ማርያም ስም የንግደት ስፍራ ይሆን ዘንድ ቤተ መቅደስ እንዲሰራ ፍቃድ መስጠታቸውና እስከ ዛሬ ድረስ ከፍተኛ ቁጥር ያለው ምእመናን በስፍራው መንፈሳዊ ንግደት እያደረጉ እንደሚገኙም ይታወቃል። በወቅቱ እመቤታችን ቅድስት ድንግል ማርያም ለነዚህ 3 ሕፃናት በመገለጽ ከጥቂት ዓመታት በኋላ ሁለተኛው የዓለም ጦርነት እንደሚነሳ በመተንበይ ሁሉም ክርስቲያኖች ሰላም ይሰፍን ዘንድ በእየለቱ የእመቤታችን የቅድስት ድንግል ማርያም የመቁጠሪያ ጸሎት እንዲያደርጉ ከእመቤታችን ትእዛዝ መቀበላቸው ይታወሳል። እመቤታችን ቅድስት ድንግል ማርያም ለሶስት እረኛ ለነበሩ ሕፃናት እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1917 ዓ ም ለመጀመሪያ ጊዜ ተገልጻ እንደነበረ ቀደም ሲል መግለጻችን የሚታወስ ሲሆን የመቁጠሪያይቱ እመቤታችን ቅድስት ድንግል ማርያም በቀዳሚነት የተገለጸችው ለሀብታም ለባለሥልጣናት ወይም ደግሞ ተጽዕኖ ፈጣሪ ለሆኑ ሰዎች ሳይሆን ነገር ግን በወቅቱ በማኅበረሰቡ የተናቀ ስፍራ ለነበራቸውና በእረኝነት ለሚተዳደሩ 3 ሕፃናት ልጆች እንደነበረም ይታወሳል። በፖርቹጋል አገር ፋጢማ በሚባል ልዩ ስፍራ እመቤታችን ቅድስት ድንግል ማርያም ለነዚህ 3 ሕፃናት እረኞች የተገለጸችበት ወቅት ዓለማችን በመጀመሪያው የዓለም ጦርነት እየታመሰች በምትገኝበት ወቅት እንደነበረም ይታወሳል። በወቅቱ የነበረው የጥላቻ፣ የክህደት፣ የጠላትነት ስሜት በከፍተኛ ደረጃ ይታይ ነበር። የቀድሞ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት በኔዴክቶስ 16ኛ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 2010 ዓ ም ይህንን የመቁጠሪያይቱ ቅድስት ድንግል ማርያም ቤተ መቅደስ በጎበኙበት ወቅት እንደገለጹት የመቁጠሪያይቱ ማርያም በግልጸቱ ወቅት ለሶስቱ እረኞች ያስተላለፈችው መልእክት የወቅቱን አስቸጋሪ ሁኔታ ከመገንዘቧ የተነሳ ፍቅር እንዲኖር፣ ይቅርታ ማድረግ እንዲለመድ፣ ራስን ለሌሎች መስዋዕት ማድረግና ራሳችንን ለሌሎች ስጦታ አድርገን ማቅረብ እንደሚገባ ለሶስቱ እረኛ ለነበሩ ሕፃናት አሳስባ እንደነበረ መግለጻቸው ይታወሳል። እመቤታችን ይህንን የፍቅር የሰላምና የመስዋዕትነት መልእክት ያስተላለፈችው ታላላቅ ለሚባሉ የማኅበረሰብ ክፍል አባላት ሳይሆን በጊዜው በማኅበረሰቡ በጣም መጨረሻ የተባለ ስፍራ ተሰጥቷቸው ለነበረ እረኞች እንደነበረም ይታወቃል። እመቤታችን ቅድስት ድንግል ማርያም ራሷ ከመልአኩ ገብርኤል ብስራት በኋላ እግዚአብሔር በእርሷ ባከናወነው ታላቅ ነገር ስለተደነቀች እኔን ዝቅተኛዋን አገልጋዩን ተመልክቷልና ስሙ ለዘላለም ቅዱስ ነው ብላ የምስጋና መዝሙር ለእግዚአብሔር አቅርባ እንደነበረ ሁሉ ይህም እግዚአብሔር በዘመናት ሁሉ ውስጥ ዝቅተኛ የተባሉ ሰዎችን ከፍ እንደሚያደርጋቸው፣ የተናቁትን እንደሚጎበኝ ለዓለም መልእክት ያስተላለፈበት መንገድ ነው። ሁላችንም እንደምናውቀው ሁሉም መንፈሳዊ ጉዞ የሚደረግባቸው ቤተ መቅደሶች መንፈሳዊ የሕክምና መስጫ ስፍራዎች ናቸው። በተለይም ደግሞ በመቤታችን ቅድስት ድንግል ማርያም ስም የተሰየሙ መንፈሳዊ ጉዞ የሚደረግባቸው የንግድ ስፍራዎች ሁሉ ለዛ አባባል በማሳያነት መጠቀስ የሚችሉ ሲሆን መንፈሳዊ ሕክምና መስጫ ተቋማት ናቸው። ምክንያቱም በእነዚህ ቤተ መቅደሶች ውስጥ አሁንም ቢሆን መልአኩ ገብርኤል ማርያምን ባበሰረበት ወቅት ለእግዚአብሔር የሚሳነው ነገር የለም በማለት የተናገረው ድምጽ አሁንም በማርያም ቤተ መቅደሶች ውስጥ በተደጋጋሚ እያስተጋባ ስለሚገኝ ነው። የማርያም ቤተ መቅደስ የሰው ልጆች ሁሉ በመንፈሳዊ ሕይወታቸው የሚያደርጉት የንግደት ስፍራ ነው። ምክንያቱም ምእመን እንደ ማርያም እንዳልከኝ ይሁንልኝ ብለው እንዲመልሱ ስለሚረዳቸው ነው። በዚህም ስፍራ ለእግዚአብሔር የሚሳነው ምንም ነገር የለም። የሰው ልጆች ሁሉ በእግዚአብሔር በሚተማመኑበት ወቅቶች ሁሉ ምንም የማይሳነው እግዚአብሔር ያቀዱትን ነገሮች ሁሉ ያጎናጽፋቸዋል። በእግዚአብሔር የተማመነ አንድ ሰው በመከራዎች ውስጥ ቢገባም እንኳን ምንም የማይሳነው እግዚአብሔር በፍቅሩ ይጎበኛዋል። ለእግዚአብሔር ርኅራዬ፣ ምሕረት፣ ፍቅር፣ ምስጋና ይግባውና እግዚአብሔር ከማንኛውም አይነት መከራ ነፃ የማውጣት ብቃት እንዳለው የምንማርበት ስፍራ ነው የማርያም ቤተ መቅደስ። እመቤታችን ቅድስት ድንግል ማርያም እግዚአብሔር ላቀረበላት ጥሪ እንዳልከኝ ይሁንልኝ በማለት መልስ ሰጥታ እንደነበረ ሁሉ የመቁጠሪያይቷ የቅድስት ማርያም ቤተ መቅደስ ይህንን የእግዚአብሔር ዕቅድ እንድንረዳ ያግዘናል። ለእግዚአብሔር የሚሳነው ነገር የለም ለሚለው ሐረግ ምላሽ በምንሰጥባቸው ወቅቶች ሁሉ በሕይወታችን ውስጥ ታላላቅ ነገሮች ሊከሰቱ ይችላሉ። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በፖርቹጋል ሀገር በሚገኘው ፋጢማ በሚባል ስፍራ የዛሬ 100 ዓመት ገደማ እመቤታችን ቅድስት ድንግል ማርያም ለሶስት እረኛ ለነበሩ ሕፃናት በተገለጸችበት የመቁጠሪያይቱ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ለሁለት ቀን የቆየ መንፈሳዊ ጉዞ ማድረጋቸው ይታወሳል። በዚህ ቅዱስነታቸው በግንቦት 5/2009 ዓ.ም ወደ ፋጢማ ባደረጉት መንፈሳዊ ጉዞ በወቅቱ በዚሁ በመቁጠሪያይቱ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ውስጥ መሥዋዕተ ቅዳሴን ባሳረጉበት ወቅት ያሰሙትን ስብከት በድጋሜ እናስደምጣቸዋለን። ከዚህ በኋላ ታላቅ አስደናቂ ምልክት በሰማይ ታየ። ፀሐይን የለበሰች አንዲት ሴት ታየች። እርሷም ነፍሰ ጡር ነበረች። የዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ እንደ ተጠቀሰው። ከዚያም ኢየሱስ በወንጌል ለደቀ መዝሙሩ ይቺውል እናት የዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ እንዳለው እናገኛለን። እኛ ሁላችን እናት አለን። እውነት ነው የምላችሁ፣ እናት አለን። የዛሬ 100 ዓመት ማርያምን ያዩዋት እረኞች እንደገለጹት በጣም የምታምር እናት አለን። በዛን ምሽት ዣሽንታ እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 1917 ዓ.ም ማርያም ከተገለጸችላቸው ሕፃናት መካከል አንዷ ነበረች ዣሽንታ። በወቅቱ ያየችውን ምስጢር ደብቃ መያዝ ስላልቻለች ለእናቷ ዛሬ እመቤታችንን አየዋት በማለት ነገረቻት። ሰማያዊቷን እናት አይተዋት ነበር። ብዙ ሰዎች ይህንን ግልጸት ለማረጋገጥ ፈልገው ነበር፣ ነገር ግን ማርያምን አላዩዋትም ነበር። ቅድስት ድንግል ማርያም እዚህ የመጣችው ለመታየት ፈልጋ አይደለም። ወደ መንግሥተ ሰማይ በምንሄድበት ወቅት ለዘለዓለም እናያታለን። የመቤታችን ትንቢት የሚያስጠነቅቀን እግዚአብሔር የለሽ ሕይወት እንዳንኖርና ፍጡራን እግዚአብሔርን እንዳያረግሱት ለማስጠንቀቅ ነው። ብዙን ጊዜ የዚህ አይነት ሕይወት ወደ ገሃነም እሳት የሚመራ አደጋ ነው። ማርያም የተገለጸችው የእግዚአብሔር ብርሃን በውስጣችን እንዳለ ልትገልጽና ልትጠብቀን፣ ልጇ ግን ወደ እግዚአብሔርና ወደ ዙፋኑ ተወሰደ የዮሐንስ ራእይ ምዕራፍ 12 ቁጥር 5 ላይ የሚለውን ለማስረዳት ነው። ከሉቺያ እንደ ጎርጎሮሳውያኑ አቆጣጠር በግንቦት 13 1917 ዓ ም ማርያም ከተገለጸችላቸው ሕፃናት አንዷ ነበረች ሉቺያ። ታሪክ መረዳት እንደተቻለው እነዚህ ሦስቱ ሕፃናት ከመቤታችን ቅድስት ድንግል ማርያም በመነጨው የእግዚአብሔር ብርሃን ተከበው እንደነበረ ያትታል። እግዚአብሔር በሰጣት ብርሃን ጋርዳቸው ነበር። ሁሉም ባይሆኑም እንደ ብዙሃኑ መንፈሳዊ ተጓዥ ምዕመን ተመክሮና ልምድ የፋጢማ ማርያም ከዚህ በበለጠ ሁኔታ በልብሶቿ እንደምትጋርደን ያስተምረናል። በማርያም ጥበቃ ስር ራሳችንን በማድረግ ቅድስት ድንግል ማርያም ሆይ ኢየሱስን መመልከት እንድንችል አስተምሪን ብለን ልንጠይቃት ይገባል። የተወደዳችሁ መንፈሳዊ ተጓዥ ምዕመናን፣ እኛ ሁላችን እናት አለን። እንደ ሕፃን ልጅ በእርሷ ላይ ዘንበል በምንልባቸው ወቅቶች ሁሉ በኢየሱስ ላይ መሠረቱን ባደረገ ተስፋ እንሞላለን። በአንዱ በኢየሱስ ክርስቶስ አማካይነት የእግዚአብሔርን ብዙ ጸጋ ተቀብለው የጸደቁ ሁሉ በድል አድራጊነት ሕይወት ይኖራሉ። ወደ ሮም ሰዎች ምዕራፍ 5 ቁጥር 17 ላይ ይለናል። ኢየሱስ ወደ ሰማይ ባረገበት ወቅት ከቅድስት ድንግል ማርያም የነሳውን ሰብአዊነታችንን ወደ ሰማያዊው እግዚአብሔር ወሰደ። እስቲ እንደ አንድ ተዋንያን ራሳችንን በመቁጠር በእግዚአብሔር አብ ቀኝ እንደ ተቀመጥን አድርገን ተስፋ እናድርግ። ይህ ተስፋችን ሕይወታችንን ይምራው። ይህም ተስፋ ነው ሁልጊዜም እየመራን የሚገኘው። እዚህ የተሰበሰብነው በዚህ ተስፋ በመሞላት ባለፉት 100 ዓመታት ውስጥ ልዩ ልዩ ጸጋዎችን የሰጠንን እግዚአብሔርን ለማመስገን ነው። ሁሉም ሰዎች ከማርያም መጎናጸፊያ በሚመነጨው ብርሃን ስር በማለፍ ወደ አራቱም የዓለም ማዕዘናት አሰራጭተዋል። እመቤታችን ቅድስት ድንግል ማርያም ተገልጻላቸው የእግዚአብሔርን ጥልቅ የሆነ ብርሃንና እርሱን እንዲያመልኩ በግልጸቱ ወቅት ያስተማረቻቸውን የቅዱስ ፍራንቺስኮንና የቅድስት ዣሽንታን አብነት መከተል ይኖርብናል። ዘወትር ለኀጢአተኞች በሚያደርጉት ጸሎትና በመንበረ ታቦት ውስጥ በስውር የሚገኘውን ኢየሱስን ለመቀበል በሚያሳዩት ፍላጎት ምክንያት እግዚአብሔር በቋሚነት በሕይወታቸው ውስጥ ነበር። በእርግጥ እግዚአብሔር የፈጠረን ለሌሎች የተስፋ ምንጭ እንድንሆን ነው። ሁላችንም የተሰጡንን ኃላፊነቶች ትክክለኛ በሆነ መንገድ እንድንወጣ ይጠይቀናል፣ ያሳስበናልም። በማርያም ጠባቂነት ትክክለኛ የሆነውንና በፋሲካ የበራውን የአዳኛችን የኢየሱስን የፊት ገጽታ በማሰላሰል ለዓለማችን ዘብ መቆም ይኖርብናል። በዚህም መልኩ ሚስዮናዊ በምንሆንበት ጊዜ ሁሉ የሚያበራውን እንግዳ ተቀባይ፣ ነጻ፣ ድሃ ነገር ግን በፍቅር የበለጸገች ወጣትና ውብ የሆነውን የቤተ ክርስቲያንን ፊት እንድንመለከት እርዳን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በፖርቹጋል ሀገር በሚገኘው ፋጢማ በመባል ስፍራ የዛሬ 100 ዓመት ገደማ እመቤታችን ቅድስት ድንግል ማርያም ለሦስት እረኛ ለነበሩ ሕፃናት በተገለጸችበት የመቁጠሪያይቷ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ለሁለት ቀን የሚቆይ መንፈሳዊ ጉዞ ለማድረግ በግንቦት 5 2009 ዓ.ም ላይ ወደዚያው አቅንተው እንደነበረ መግለጻችን የሚታወስ ሲሆን ይህ ቀደም ሲል ያሰማናችሁ ቅዱስነታቸው በወቅቱ በዚያው የመቁጠሪያይቱ መቤታችን ቅድስት ድንግል ማርያም ቤተ መቅደስ ውስጥ መስዋዕተ ቅዳሴን ባሳረጉበት ወቅት ያሰሙትን ስብከት ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1917 ዓ.ም የዛሬ 100 ዓመት ገደማ ማለት ነው በፖርቹጋል ሀገር ፋጢማ በሚባል መንደር ውስጥ ይኖሩ ለነበሩ 3 እረኛ ህፃናት የመቁጠሪያይቷ እናታችን ቅድስት ድንግል ማርያም የተገለጠችበት ቀን 100ኛ ዓመቱ በነገውለት በመላው የካቶሊክ ቤተክርስቲያን ምእመናን ዘንድ በደማቅ ሁኔታ እንደሚከበር ይታወቃል። በወቅቱ በፖርቹጋልና የተቀረው ዓለም በጦርነት ውስጥ በነበረበት ወቅት የመቁጠሪያይቷ እናታችን ቅድስት ድንግል ማርያም ለነዚህ 3 እረኛ ህፃናት በመገለጽ ሁሉም የዓለም ህዝቦች ንስሐን በመግባትና የመቁጠሪያን ጸሎት አዘውትረው በመጸለይ ለዓለም ሰላም እንዲመጣ መጣር እንዳለባቸው ቅድስት ድንግል ማርያም ባሳሰበችው መሰረት ዛሬም ቢሆን በሚሊዮን የሚቆጠሩ ነጋዲያን በፖርቹጋል ሀገር ፋጢማ በሚባለው ስፍራ በመገኘት ሰላም በግለሰብ ደረጃና ብሎም በመላው ዓለም ሰላም ይወርድ ዘንድ በእናታችን ቅድስት ድንግል ማርያም አማላጅነት ጸሎታቸውን ወደ እግዚአብሔር እያሳረጉ እንደሚገኙ ይታወቃል። ከነዚህ ነጋዲያን መካከል ግንባር ቀደም ሊባል በሚችል መልኩ ብዙን ጊዜ ወደ ፋጢማ ንግደት በማድረግ የሚታወቁት ቅዱስ ዮሐንስ ጳውሎስ ሁለተኛ ይገኙበታል። ቅዱስ ዮሐንስ ጳውሎስ ሁለተኛ ርዕሰ ሊቃነ ጳጳሳት በነበሩበት ወቅት ለሳምንታዊ የጠቅላላ አስተምሮ ምእመናንና የአገር ጎብኚዎች በተገኙበት በቅዱስ ጴጥሮስ አደባባይ በሚዘዋወሩበት ወቅት መሐመድ አሊ በተባለ አንድ ቱርካዊ እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 1981 ዓመተ ምህረት 4 ጊዜ በጥይት ተመተው የወደቁበት ቀን የመቁጠሪያዋ ማርያም ለነዚህ 3 ህፃናት እረኞች የተገለጸችበት ቀን ጋር በመገጣጠሙ የተነሳ ከዚህ ክፉ አደጋ ከሞት የተረፍኩት በፋጢማዋ ቅድስት ድንግል ማርያም አማላጅነት ነው ብለዋም ነው እስከ ህይወታቸው ፍጻሜ ድረስ ከፍተኛ የሆነ አክብሮትና ፍቅር ለቅድስት ድንግል ማርያም በማሳየት ይህንንም እምነታቸውን የመቁጠሪያ ጸሎት አዘውትረው በመጸለይ ተግብረውት አልፈዋል። እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 2000 ዓመተ ምህረት ቅዱስ ዮሐንስ ጳውሎስ ሁለተኛ ለመጨረሻ ጊዜ ቅድስት እናታችን ማርያም የተገለጸችበትን የፋጢማ ቅዱስ የንግደት ስፍራ መጎብኘታቸውና እናታችን ቅድስት ድንግል ማርያም በሕይወታቸው ላደረገችላቸው ጥበቃና አማላጅነት ምስጋናን አቅርበው እንደነበረ ይታወሳል። በዚህ የመጨረሻ ጉብኝታቸው ወቅት እንደ ጎርጎሮሳውያኑ የቀን አቆጣጠር በ1917 ዓመተ ምህረት ቅድስት ድንግል ማርያም ከተገለጸችላቸው 3 ሕፃናት እረኞች መካከል ብቸኛዋና በሕይወት የነበረችው ሲስተር ሉቺያ በዕለቱ እንደነበረችና ከዚያም በኋላ እንደ ጎርጎሮሳውያኑ የቀን አቆጣጠር በ2005 ዓመተ ምህረት ከዚህ ዓለም በሞት መለየታቸው ምስክርነትን ጥሎ ያለፈ ወቅት እንደነበረ ይታወሳል። ይህንን የእመቤታችንን ግልጸት ከተቀበሉ 3 እረኛ ሕፃናት መካከል 2ቱ ማለትም ፍራንቼስኮና ዣሽንታ ማርቶ የተባሉ 2 ታዳጊ እረኞች ለነበሩ ሕፃናት በርዕሰ ሊቃነ ጳጳሳት ፍራንቼስኮ በግንቦት 5 2009 ዓመተ ምህረት የቅድስና ማዕረግ የተሰጣቸው መሆኑን የሚታወቅ ሲሆን 3ኛዋና በገዳም ሕይወት የኖሩና እንደ ጎርጎሮሳውያኑ የቀን አቆጣጠር በ2005 ዓመተ ምህረት ከዚህ ዓለም በሞት የተለዩት ሲስተር ሉሲያ የሕይወት ታሪካቸው በመጠናት ላይ እንደሆነ ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን በዛሬው ልዩ ዝግጅታችን እንደ ጎርጎሮሳውያኑ የቀን አቆጣጠር በግንቦት 13 1917 ዓ ም የዛሬ 100 ዓመት ገደማ ማለት ነው በፖርቹጋል አገር ፋጢማ በሚባልበት መንደር ውስጥ ይኖሩ ለነበሩ ሶስት እረኛ ህፃናት የመቁጠሪያይቷ እናታችን ቅድስት ድንግል ማርያም የተገለጠችበት ቀን መቶኛ ዓመቱ በነገውለት በመላው የካቶሊክ ቤተ ክርስቲያን ምእመናን ዘንድ በደማቅ ሁኔታ እንደሚከበር ይታወቃል። ይህ ቀደም ሲል ያስደመጥናችሁ ይህንን መቶኛውን ዓመት አስመልክተን ያዘጋጀነውን ልዩ ዝግጅት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።